ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መጋቢት 2 2017 ዓ.ም ዝግጅታችን ጀመረ። በህወሓት አመራሮች መካከል የተፈጠረው ውዝግብ ቀጥሏል። በአውሮፓ ህብረት በትግራይ ያለው ውጥረት እንደሚያሳስበው ገልጿል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ፣ ንጉሱ ታምሬ ከስቱዲዮ ያቀናብርልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ለዜናው አሉላ ከበደ እዚያ አጠገብ ይገኛል። በቅድሚያ ወደዛው እናልፋለን።
ሰላም ጤና ይስጥልኝ፣ እንደምናመሻችሁ። በቅድሚያም ርዕሶቹ እናሰማለን። ዩክሬን በዩናይትድ ስቴትስ ለተወጠነው የሰላም ንግግር እቅድ ልታቀርብ ነው። ታጣቂዎች ማዕከላዊ ሶማሊያዊቱ በለደወይን ከተማ ውስጥ የሚገኝ ሆቴል ላይ ጥቃት ፈጸሙ። የዛሬው የግሪንላንድ ምርጫ የግዛቲቱ ነጻ አገር የመሆን ምኞት የሚፈተሽበት ነው ተባለ። የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። ዩክሬን በዩናይት ስቴትስ ለተወጠነው የሰላም ንግግር እቅድ ልታቀርብ ነው። የዩናይት ስቴትስና የዩክሬን ባለስልጣናት ዛሬ ማክሰኞ ሳውዲ አረቢያ ላይ በኬቭና ሞስኮ መካከል የከፊል ተኩስ አቁም ስምምነት ለታለመ እቅዳቸውን እንደሚያቀርቡ የሚጠበቅበት ንግግር ጀምረዋል። የዩክሬን እቅድ የረዥም ርቀት ሚሳይል ጥቃቶችን ማቆምና ጥቁር ባህርን የሚሸፍን የሰላም ስምምነትም ያካትታል ተብሏል። የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ በዛሬው ንግግር አልተሳተፉም። በምትካቸው የፕሬዚዳንታዊ ጽህፈት ቤት ኃላፊ አንድሬ የርማርክ፣ የዩክሬኑ የውጭ ጉዳይ ሚኒስትር አንድሪ ሲቢሃ፣ የመከላከያ ሚኒስትሩ ረስተም ኦሜሮቭ እንዲሁም ወታደራዊ አዛዡ ፓብሎ ፓሊሳ ተወክለዋል። የርማርክ ከስብሰባው አስቀድሞ ለጋዜጠኞች በሰጡት አስተያየት ሰላም እንዲመጣ ዩክሬን ሁሉንም ነገር ለማድረግ ዝግጁ ነች ብለዋል። አገራቸው የደህንነት ዋስትና እንዲሰጣት ትሻ እንደሆነ የተጠየቁት የርማርክ አሁን የዩክሬን ሩሲያ ይህን መሰል የኃይለ ጥቃት ፈጽሞ እንደማትደግም ማረጋገጥ ትሻለች ብለዋል። የዩናይት ስቴትስ ልዑካን ቡድን የመሩት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የብሔራዊ ደህንነት አማካሪው ማይክ ዋልትዝ ናቸው። ሩቢዮ ትላንት ሰኞ ሲናገሩ ዩናይት ስቴትስ ለጊዜው የተቋረጠው ለዩክሬን ይሰጥ የነበረው እርዳታ ጉዳይም እልባት ያገኛል የሚል ተስፋ እንዳላቸው ተናግረዋል። ከዩክሬን ጋር በሚደረግ ንግግር ላበረከቱት አስተዋጽኦም ብሪታንያና ፈረንሳይን አወድሰዋል። ታጣቂዎች ማዕከላዊ ሶማሊያዊቱ በለደወይን ከተማ ውስጥ የሚገኝ ሆቴል ላይ ጥቃት ፈጽመው የመንግስት ባለስልጣናት ስብሰባ ላይ የነበሩበት ሆቴል ወረዋል። ሆቴሉ አሁንም በታጣቂዎች እንደተወረረ መሆኑን እማኞችና ሆቴል ውስጥ የሚገኙ ሰዎች ቤተሰቦች ተናግረዋል። የበለደወይን ከተማ የፌዴራል መንግስት ባለስልጣናት የሆኑት ዳሂር አሚን ጆሶ እስካሁን ባወቅነው መሰረት ቢያንስ 4 ሰዎች ተገድለዋል ማለታቸውን ሮይተርስ ዘግቧል። ጽንፈኛ እስላማዊ ታጣቂ ቡድን አልሻባብ ለጥቃቱ ኃላፊነት የወሰደ ሲሆን ከ10 የሚበልጡ ሰዎች ገድለናልም ብለዋል። የዛሬው የግሪንላንድ ምርጫ ነጻ አገር የመሆን ምኞት የሚፈተሽበት ነው ተብሏል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በማዕድን የበለጸገችውን ደሴት ለመቆጣጠር ፍላጎት እንዳላቸው ያንጸባረቁበት ውጥን ዓለም አቀፍ ትኩረት በሳበው በዚህ ወቅት የግሪንላንድ ነዋሪዎች ዛሬ ማክሰኞ ምርጫ እያካሄዱ ነው። ትራምፕ ስልጣን እንደተረከቡ ነበር ለዩናይት ስቴትስ የደህንነት ጥቅም አስፈላጊነት ሲሉ ከፊል ራስ ገዟን የዴንማርክ ግዛት የዩናይት ስቴትስ አካል ለማድረግ ያላቸውን ፍላጎት ይፋ ያደረጉት። 57,000 ሕዝብ ብቻ ያላት ደሴቲቱ ግዛት የከበባት በረዶ አለት መቅለጥ የተፈጥሮ ሀብቷን ይበልጥ ተደራሽ እያደረገ በመጣበትና አዳዲስ የመርከቦች መመላለሻ መንገዶች እየተከፈቱ ባሉበት የአርክቲክ ውቅያኖስና የአካባቢውን በበላይነት ለመቆጣጠር የተያዘው ቅድምድም መታያ ሆናለች። ሩሲያና ቻይናም በአካባቢው ወታደራዊ እንቅስቃሴያቸውን አጠናክረው ቀጥለዋል። የምርጫ ጣቢያዎች ለ11 ሰዓታት ክፍት ሲሆኑ ውጤቱን በነገው ዕለት ይፋ ይደረጋል ተብሎ ይጠበቃል። ከወዲሁ የሚወጣ የምርጫ ውጤት ትንበያ ግን እንደማይኖር ታውቋል። ውጥረቱ እያየለ በመጣበት ሰርቢያ ተቃዋሚዎች ወደ ሰርቢያ ቴሌቪዥን ጣቢያ የሚወስደውን መንገድ ዘግተው ውለዋል። በመቶዎች የተቆጠሩ ተማሪዎች ውጥረቱ እያየለ በመጣባት የባልካኖ ሀገር ለፊታችን ቅዳሜና እሁድ ከታቀደው ግዙፍ ሰልፍ ቀናት አስቀድመው የቤልግሬድን መንግስታዊ ሰርቢያ ቴሌቪዥን ጣቢያ ህንፃ ዘግተው ውለዋል። ለሳምንቱ መጨረሻ የተዋጠው ግዙፍ ሰልፍ ለወራት በቀጠለው የጸረ መንግስት ተቃውሞ መዳረሻ ተደርጎም ታይቷል። ትላንት ማምሻው ላይ ማዕከላዊ ቤልግሬድ የሚገኘው የቴሌቪዥን ህንፃ የዘጉት ተማሪዎች ዛሬ ማክሰኞም ብዙ መቶዎች ሆኖ ተሰባስበው የመንገድ መዝጋቱን ጥረት ለተጨማሪ 22 ሰዓታት እንደሚቀጥል አስታውቀዋል። ክብራትና ክብራን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
ከዋሽንግተን ዲሲ የሚተላለፈላችሁን የዛሬ ማክሰኞ መጋቢት 2 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ፕሮግራሙን እየመራው አብራችሁ የማመሸው ስመኝሽ የቆየ ነኝ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። በህዝባዊ ወያነ ሓርነት ትግራይ ወይም ህወሓት አመራሮች መካከል የተፈጠረው አለመግባባት ቀጥሎ ዛሬ በአዲግራት ከተማ የከንቲባ ጽህፈት ቤት የይገባኛል ጥያቄ ውዝግብ መፍጠሩ ተገለጸ። በሌላ በኩል የጊዜያዊ አስተዳደሩ ምክትል ፕሬዝዳንት ጌታቸው ረዳ 3 የትግራይ ሰራዊት ከፍተኛ አዛዦችን አግደዋል። ውሳኔውን በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ቡድንና የክልሉ የጸጥታና ሰላም ቢሮ ተቃውመውታል። ሙልጌታ ጽባ ዝርዝራለሁ።
በትግራይ ክልል ዛሬ ማክሰኞ መጋቢት 2 ቀን 2017 ዓ.ም ምረት በአዲግራት ከተማ ጽፈት ቤት በር ተሰብሮ በነ ዶክተር ደብረ ጽዮን ገብረ ሚካኤል በሚመራ ቡድን የተሾሙት ከንቲባ እንዲገቡ መደረጉን የትግራይ ምስራቃዊ ዞን የጸጥታ ኃላፊ አቶ ኪዱ ገብረ ጻድቅ ለአሜሪካ ድምጽ ገለጹ።
የሰራዊቱ አመራሮች በምክር ቤት ለተመረጠው ከንቲባ አስረክቡ በማለት ወደ ከተማዋ በብዛት ሰራዊት አስገብተዋል። ወደ ከንቲባ ጽፈት ቤት በኃይል ገብቷል። ሰብረው ነው የገቡት። ቁልፍ የላቸውም።
አቶ ኪዱ በትላንትናው ዕለት በአድግራት መግቢያ ቤተ ሐሪያት በተባለ አካባቢ በጸጥታ ኃይሎች ወጣቶች እያደራጃችሁ ናችሁ በሚል ለአራት ሰዓታት ታግተው ከቆዩ በኋላ እንደተለቀቁ ተናግረዋል። በዛሬው ዕለት በከተማዋ ከንቲባ ጽፈት ቤት የገቡት አቶ ረዳኢ ገብረ እግዚአብሔር በምክር ቤት በኩል ባለፈው ህዳር መሾማቸውና ለሶስት ወራት ስራ ሳይጀምሩ እንደቆዩ ተናግረዋል።
በህዝብ ሳይመረጥ በራስ ፍላጎት ብቻ በስልጣን ላይ የመቆየት ፍላጎት ስለነበረ ህዝቡ አገልግሎት አጥቶ ለሶስት ወራት ቆይቷል። እኔ በምክር ቤት ተሹሜ ለሶስት ወራት ጽፈት ቤት ሳልገባ መንገድ ዳር ነበርኩኝ። ችግሮች እንዳይፈጠሩ ስላሰብን ነው እስካሁን የቆየ ነው። አሁን ሰብረን አይደለም የገባ ነው። የከተማው ህዝብ ከየአቅጣጫው ወጥቶ በሩ ይከፈት ብሎ ጠየቀ። መልስ በማጣቱ ገፍቶ ነው የገባው። በዚህም ወደ ጽፈት ቤት ገባን።
የጸጥታ ኃይሎች በአካባቢው የጸጥታ ችግር እንዳይፈጠር ራቅ ብለው ይከታተሉ ነበሩ እንጂ ወደ አስተዳደሩ ቅጽር አልገቡም ብለዋል አቶ ረዳይ። በትግራይ ክልል የወረዳና ከተሞች ምክር ቤቶች በህገ መንግስቱ መሰረት የሚያስተዳድራቸው መምረጥ ይገባቸዋል በሚል አንዱ የህወሓት ክንፍ የሚከራከር ሲሆን፣ በሌላ በኩል የጊዜው አስተዳደሩ ስራዎች ለመፈጸም የአስተዳደሩ ስራ ተቀብለው መስራት የሚችሉ ሰዎች ናቸው መሾም የሚገባቸው የሚለው ሌላኛው የህወሓት ክንፍ ምክር ቤቶቹ የጎደሉ ለመሙላት ህዝብ ተሰብስቦ በመምረጥ ሊሞሉ ይገባል ይላል። በሌላ ዜና የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ትላንት መጋቢት 1 ቀን 2017 ዓ.ም 3 የትግራይ ሰራዊት ከፍተኛ አዛዦች አግደዋል። በአቶ ጌታቸው ረዳ ፊርማ የተጻፈው ደብዳቤ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግበ ኃይለ በጊዜያዊነት መታገዳቸው ያሳያል። ሶስቱ ከፍተኛ የሰራዊት አመራሮች የታገዱት ከመንግስት ውሳኔ ውጪ መላ ህዝባችንንና ወጣቱን ወደ ግርግር፣ የጸጥታ ኃይላችን ወደ እርስ በርስ ግጭት፣ ብሎም ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ አልቆምም የሚል ምክንያት በደብዳቤው ሰፍሯል። ስርዓት ባለው አካሄድ መግባባት እስኪደረስበት ድረስ ከፍተኛ የጦር መኮንኖቹ ከሰራዊት የግንባር አዛዥነት ኃላፊነታቸው ላልተወሰነ ጊዜ የታገዱ ናቸው በማለት አስታውቀዋል። ጉዳዩ አስመልክቶ ዛሬ ሌሊት መግለጫ ያወጣው በዶክተር ደብረ ጽዮን ገብረ ሚካኤል የሚመራ የህወሓት ቡድን እገዳው ህጋዊነት የሌለውና ተግባራዊ መሆን የማይችል ብሎታል። አቶ ጌታቸው የቀድሞ ፕሬዚደንት እያለ የጠራው መግለጫው ይህ ውሳኔ ሰራዊት የማፍረስ ሴራ ቅጥያ ነው በማለት ተቃውሟል። የክልሉ የጸጥታና ሰላም ቢሮ በበኩሉ አቶ ጌታቸው የጻፉት የእግድ ደብዳቤ ተቀባይነት የሌለው ነው ብሎ ያልሾምከው አታወርደውም ብሏል። የአድግራት ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት አስተማሪ ግርማይታ ታደለ ህዝቡ በመንግስትነት ማመን አለበት ብለው ኃይል ያለው ሁሉ ስልጣን ከተቆጣጠረ ሰላም አይፈጠርም ብለው ህዝቡ ለሰላም ዘብ መቆም ይገባዋል ብለዋል።
ፕላንትና እንደምናቀው በጣም ብዙ ሰዎች ሞተውብናል የቆሰሉአሉን በጣም ትግራይ ከአቅማ በላይ ያካል ጉዳተኛ ይዛ ያለች ክልል ነችና ሁለተኛ ጦርነት እንትችል ስለማይመስለኝ ህዝቡ በጣም ልብ ስለሰላም መስራት አለበት የሚል ሐሳብ ነው ያለኝ።
ትላንት የግዚያው አስተዳደሩ ፕሬዝዳንት ጌታቸው ረዳ በሰጡት መግለጫ በሚፈጠር ጫና ስልጣናቸው እንደማይለቁ አስታውቀው ነበር። ለአሜሪካ ድምጽ ሙልጌታ አጽባህም መቀለ።
የማክሰኞ ምሽት ዝግጅታችንን ነው የተከታተላችሁት ያላችሁት። ቀደም ሲል ያብይር ዘገባውን ሰምታችኋል። ወደ ትንታኔ መጽሔቱ እናልፋለን። በትግራይ ክልል ያለው ውጥረት በንግግር እንዲፈታ በኢትዮጵያ የአውሮፓ ህብረት አምባሳደር ጠይቀዋል። አምባሳደሯ ሶፊ ፍሮም በህብሩና በኢትዮጵያ የሁለትዮሽ ግንኙነት ዙሪያ ዛሬ መግለጫ በሰጡበት ወቅት ኢትዮጵያ ለሰብአዊ መብቶች መሻሻልም መስራት እንዳለባት ተናግረዋል። ኬኔዲ አባተን የተከታተለው።
በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኤምስበርገር ዛሬ ማክሰኞ መጋቢት 2 በሰጡት ጋዜጣዊ መግለጫ የተለያዩ ወቅታዊ ጉዳዮችን አንስተዋል። አምባሳደሯ ኢትዮጵያና የአውሮፓ ህብረት የሁለትዮሽ ዲፕሎማሲያዊ ግንኙነት የጀመሩበትን 50ኛ ዓመት ምክንያት በማድረግ በሰጡት መግለጫ ላይ በኢትዮጵያ የተለያዩ አካባቢዎች ያሉ ግጭቶችንና ውጥረቶችን በተመለከተ ተጠይቀው መልስ ሰጥተዋል። በትግራይ ክልል ያለው ውጥረት የአውሮፓ ህብረትን እንደሚያሳስብ የገለጹት አምባሳደሯ የክልሉ ውጥረት እንዲሁም በአማራ ክልል የቀጠለው ግጭት ጭት ሰላማዊ መፍትሄ እንዲያገኙም ጥሪ አቅርበዋል።
በትግራይ ውስጥ ስላሉት ውጥረቶች እየሰማን ነው። በውይይት መፈታት እንዳለበት እየተጫነን ነው። ይህንን መልእክት ለሁሉም ተዋናዮች እያስተላለፍን ነው። በአማራ ክልልም ሁሉንም አማራጮች እየተጠቀምን ግጭት ይቁም የሚል መልእክት እያስተላለፍን ነው። የግጭቱን ተዋናዮች ወደ ውይይት ለማምጣት የምንጠቀምባቸው አንዳንድ አማራጮችም ሊኖሩ ይችላሉ።
የአውሮፓ ህብረት ባዘጋጀው መግለጫ ላይ ተገኝተው ንግግር ያደረጉት በኢትዮጵያ ውጭ ጉዳይ ሚኒስቴር የአውሮፓና የአሜሪካ ጉዳዮች ምክትል ዲሬክተር አብርሃም መንግስቱ የኢትዮጵያ መንግስት ለውይይት ቁርጠኛ አቋም አለው ብለዋል።
በጠቅላይ ሚኒስትሩ ደረጃም ሆነ በየደረጃው በፌዴራልም ሆነ በክልል ደረጃ በአገሪቱ የተለያዩ አካባቢዎች ያሉ ሁሉም አካላት ሁከትን ትተው ውይይትን እንዲመርጡ ሁልጊዜ እየጠየቅን ነው። ሁላችንም እንደምናውቀው ሀገራዊ የምክክር ሂደት በጥሩ ሁኔታ ቀጥሏል። ለዚች ሀገርና ለህዝባችን ብቸኛው መንገድ ውይይት ነው። ምንም አይነት ጥያቄዎች ቢኖሩንም መፈታት ያለባቸው በውይይት ጠረጴዛ ነው።
ምንም እንኳን በትግራይ ተጀምሮ ወደ አማራና አፋር ክልሎች ተስፋፍቶ የነበረው ግጭት በውይይት መፍትሄ ቢያገኝም በአማራና ኦሮሚያ ክልል የቀጠሉት ግጭቶች ግን እስካሁን መፍትሄ አላገኙም። በሁለቱ ክልሎች ያሉት ግጭቶች ሰላማዊ መፍትሄ ላለማግኘታቸው የኢትዮጵያ መንግስትና በክልሎቹ የሚንቀሳቀሱት አማጽያን ኃይሎች አንዳቸው ሌላውን ይወነጅላሉ። ይበንዲ እንዳለ ህብረቱን ጨምሮ 44 የአውሮፓ ምክር ቤት አባል ሀገራት በኢትዮጵያ ያለው ፈታኝ የሰብአዊ መብት ሁኔታ ያሳስበናል ሲሉ ባለፈው ሳምንት ሰኞ ባወጡት የጋራ መግለጫ ላይ በኢትዮጵያ የአውሮፓ ህብረት አምባሳደሯ ሶፊ ፍሮም አስተያየት ሰጥተዋል። ባለፈው ሳምንት ሰኞ በጄኔቫ በተካሄደው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት 58ኛ ስብሰባ ላይ በኢትዮጵያ አሉ ያሏቸው ሀሳብን በነጻነት በመግለጽና በመሰብሰብ መብቶች ላይ ያሉ ገደቦች፣ ጋዜጠኞችን፣ የሰብአዊ መብት ተሟጋቾችንና የሲቪል ማህበረሰቡን ዝም የማሰኘት ተግባራት ያሳስቡናል ካሏቸው ጉዳዮች መካከል ናቸው። አምባሳደሯ ስለዚህ የጋራ መግለጫ ሲያብራሩ
በጄኔቫ የወጣው መግለጫ ኢትዮጵያ የበለጠ እንድትሰራ ለማበረታታት ነው። የሽግግር ፍትህን ጨምሮ መንግስት እየሰራባቸው ያሉ በርካታ ጉዳዮች አሉ። ስለዚህ የበለጠ እንዲሰራበት የሚያበረታታ መግለጫ ነው። በተመሳሳይ ብዙ መሰራት ያለባቸው ጉዳዮችም አሉ። ለምሳሌ ሀሳብን በነጻነት የመግለጽ ምህዳር ክፍት መሆን አለበት። ይህ የተለያዩ አመለካከቶችን በማዳመጥ በአጠቃላይ በሀገሪቱ ሰላምና መረጋጋትን ለማስፈን ጠቃሚ ነው።
ለሁለት ዓመት የቆየው የሰሜን ኢትዮጵያው ግጭት በአውሮፓ ህብረትና በኢትዮጵያ መንግስት መካከል ያለውን ዲፕሎማሲያዊ ግንኙነት ፈትኖት እንደነበር ያስታወሱት በኢትዮጵያ የህብረቱ አምባሳደር ሶፊ ፍሮም ህብረቱ ለኢትዮጵያ የሚያደርገው ቀጥተኛ የበጀት ድጋፍ በሚቀጥልበት ጉዳይ ላይ ውይይት እየተደረገ እንደሚገኝም ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በተከታይ ደግሞ ወደ አማራ ክልል እናልፋለን። በአማራ ክልል ደቡብ ወሎ ዞን ዛሬ ረፋዱ ላይ የወረባቦ ወረዳ ዋና አስተዳዳሪን ጨምሮ 3 ሰዎች በታጣቂዎች መገደላቸውን ወረዳው አስታውቋል። የወረዳው መንግስት ኮሙኒኬሽን ጽህፈት ቤት ከግድያው ሰዓታት በኋላ ባወጣው የሐዘን መግለጫ ጽንፈኛ ሲል የጠራውን አካል ለግድያው ተጠያቂ አድርጓል። መስፍን አራጌ ተጨማሪ አለው።
ዛሬ መጋቢት 2 ቀን 2017 ዓመተ ምህረት በደቡብ ወሎ ዞን የወረባቦ ወረዳ ዋና አስተዳዳሪ አቶ ፈንታው ከበደ የሚመሩት የወረዳው አመራር የሥራ ጉብኝት ለማድረግ ወደ መስክ በወጣበት አጋጣሚ አድፍጠው ይጠብቁ ነበር በተባሉ ታጣቂዎች ጥቃት እንደተሰነዘረበት የወረዳው መንግስት ኮሙኒኬሽን ጽህፈት ቤት አስታውቋል። ወረዳው በማህበራዊ ትስስር ገጹ ባሰፈረው የሐዘን መግለጫ ዋና አስተዳዳሪው ፈንታው ከበደ፣ አብረዋቸው የነበሩት የወረዳው ፖሊስ ጽህፈት ቤት ተወካይና የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር አዲስ ዘመን ፍሳ እንዲሁም የተሳፈሩበትን መኪና ያሽከረክሩ የነበሩት ከበደን ሪስ በጥቃቱ ህይወታቸው ማለፉን ገልጿል። መግለጫው ጽንፈኛ በማለት ከገለጸው በቀር ለጥቃቱ በስም የጠቀሰው አካል የለም። ሆኖም መንግስት የፋኖ ታጣቂዎችን ከቅርብ ጊዜያት ወዲህ በተለያዩ አጋጣሚዎች ጽንፈኛ በሚል እየጠራቸው ይገኛል። ለጥቃቱ እስካሁን ኃላፊነቱን የወሰደ አካል የለም። ይሁን እንጂ ስማቸው እንዳይጠቀስ ድምጻቸውም እንዳይተላለፍ የጠየቁ በወረባቦ ወረዳ የቢስቲማ ከተማ ኗሪ በአብዛኛው የወረዳው የገጠር ቀበሌዎች ውስጥ የፋኖ ታጣቂዎች እንደሚንቀሳቀሱ ጠቁመዋል። በደህንነት ስጋት ስማቸው እንዳይገለጽ የጠየቁ ሌላው አስተያየት ሰጪ ሟቾቹን በቅርበት እንደሚያውቋቸው ጠቁመዋል።
ከሰዓት 3 ሰዓት አካባቢ የመስክ ስምሪት ነበራቸው እና ቦታዎች በጣም አስቸጋሪ ቦታዎች ስለሆኑ ሁለት መኪና ነው ሄደው አስተዳዳሪው ያለበት፣ ከዛ ኢንስፔክተር ያለችበት አባይ ነገ እንዳባለው አካባቢ ነው። ከጉሃና ከቦክሰ መካከል ነው ያለው። እዛ የተኩስ ምት ገጥሟቸዋል። ከዛዛው ቀርቦ ምናምን የቅድባቸው
የዋና አስተዳዳሪው የቅርብ ጓደኛና አብሮ አደግ መሆናቸው የገለጹልን አብዶል ከሪም ኦመር የተባሉ አስተያየት ሰጪ በደረሰው ጉዳት የተሰማቸውን ሀዘን ገልጸው የወንድማማቾች መገዳደል ሊቆም ይገባል ብለዋል።
ዛሚነስም ለወረዳው አገለግላለሁ ብሎ ወጣ ገባ እያለ ሲል ቆይተዋል። ከቆየም በኋላ ጧት ተነሱ እንግዲህ ለዙረ መንግስት ብሎ ወጣ ብሎ ቀረ። ዙሮ የሚሞተውም አማራ ነው፣ የሚገድለውም አማራ ለአማራ ነው። እየተገዳደልን ያለ ነው፣ ይብቃ ነው። ሌላ ከዚህ በላይ ምለው ነገር ብዙም የለኝም። ሀብትም ምርሞ የኛው። ስለዚህ በአጠቃላይ ያለው ነገር በካድ የለም። ምንም ይሆን ምን ወደ እርቁ መጥቶ የሆነ ነገር ቢፈጠር ነው።
የወረዳው መንግስት ኮሚኒኬሽን ጽህፈት ቤት በሀዘን መግለጫው ጽንፈኛ ሲል የጠራቸውን ኃይሎች በሀሳብ ማሸነፍ ያልቻሉትን ትግል በጠመንጃ ለማስፈጸም መሪዎችን በመግደል ላይ ናቸው ሲል ወንጅሏል። የወረዳውን መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ከድር ኢብራሂምን ማምሻውን በስልክ አግኝተናቸው በጥቃቱ ህይወታቸው ያለፈውን ባልደረቦቻቸውን አስከሬን በመቀበል ላይ መሆናቸውን ገልጸው ከቆይታ በኋላ እንድንደውልላቸው ቢነግሩንም መልሰን ስንደውል ግን ስልካቸው አይነሳም። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
ወደ ሐዋሳ ስናልፍ ደግሞ በሐዋሳ ዩኒቨርሲቲ የሚሰሩ 800 የሚደርሱ ሰራተኞች በማህበር ተደራጅተው ዩኒቨርሲቲውን ደሞዝ ጭማሪ በመጠየቃችን ከስራችን ታግደናል ሲሉ ቅሬታቸውን ለአሜሪካ ድምፅ ገልጸዋል። የሐዋሳ ዩኒቨርሲቲ የልማትና የአስተዳደር ጉዳዮች ምክትል ፕሬዚዳንት ዶክተር ሳሙኤል ጅሎ በበኩላቸው ከስራ የተቀነሰ ሰራተኛ የለም ሲሉ ለአሜሪካ ድምፅ ተናግረዋል። ዝርዝሩን ዮናታን ዘብዴዎስ ያቀርበዋል።
በሐዋሳ ዩኒቨርሲቲ ውስጥ ላለፉት 15 ዓመታት የሰሩት አቶ ዮሐንስ አብዶ የተባሉ ሰራተኛ ለምንሰጠው አገልግሎት በቂ ደሞዝ ስለማይከፈለን መንግስት በአገር አቀፍ ደረጃ ያደረገውን የደሞዝ ጭማሪ አስመልክተን ዩኒቨርሲቲውን በመጠየቃችን ሜዳ ላይ ተጥለናል ብለዋል።
የምንሰራው ስራ የጉልበት ስራ ነው። በዛን ጊዜ የነበረ ስራ እጅግ እጅግ ከባድ ስራ ነው። እንጨት ፈለጣ ነው የምንፈልጠው። ለሌላው ደሞዝ ሲጨምር እኛስ ድካም ዩኒቨርሲቲ ውስጥ ለምንድን ነው የማይታየው? ስለዚህ አሁንም ለእኛ የሚደረግና ያለው ቋሚ እድል ብናገኝ መደሞዝ ድጎማ እንደ ማንኛውም ሀገር ችግር፣ እኛንም ችግር ያለብን የልጆች አባትና ልጆች እያስተማርን ያለ ነው፣ ተጨንቀን ያለ ነው። ልጆቻችን ትምህርት በሚያገኙበት ወቅት ትምህርት አጥቶ ይኸው ውትር ሆኖ ተቀምጧል።
ጥያቄ በማቅረባችን ከመካከላችን 5 ሰራተኞች ለቀናት ታስረው ተለቋል ያሉት አቶ ዮሐንስ ሌሎች 10 ሰራተኞች ወደ ሐዋሳ ዩኒቨርሲቲ ቅጥር ግቢ ውስጥ እንዳይገቡ መከልከላቸውን ተናግሯል።
የራሳችን ሰራተኛ እስከምናደራጅ ብቻ ነው የጠበቅናችሁ። ከአደራጅን በኋላ እናሰናብታችኋለን። እንደውም ይሄን አክል መቀመጣችሁ ለእናንተ ተጠቀማችሁ እንጂ አልተጎዳችም አለን። የእኛ ጥቅማችን ምንድን ነው?
ሌላ ቅሬታ አቅራቢ ወይዘሮ ገነት ሲማ አሁን የሚታየውን የሐዋሳ ዩኒቨርሲቲ ያለመነው እኛ ቢኖንም ጉልበታችንና ሊፋታችን መና ቀርቷል ሲሉ ቅሬታቸውን ተናግሯል።
መሰንግዶም ቢሆን ጽዳትም ቢሆን እኛ ሰለጠነው ነው አሁን ቋሚ ያደርገው። ከእኛ ስር ቁጭ አድርጎ አሰልጥኑ ብሎ አሰልጥነን ስናል በሶስት ወር በአራት ወር ውስጥ ቋሚ አድርጎ እኛ 20 ምናምን የተቀመጥነውን አሁን ከጥቅም ውጭ እንዳልጠቀምን ይሄንን ዩኒቨርሲቲ ምንስ ያርግነው እኛ
በዩኒቨርሲቲው ለ17 አመታት ማገልገላቸውን የሚናገሩት ሌላኛው የዩኒቨርሲቲው ሰራተኛም ወይዘሮ አበበች ወልደስላሴም የደሞዝ ጭማሪ ጥያቄ በማቅረባችን በዩኒቨርሲቲው በደል ደርሶብናል ስለ አማራዋል
ደሞዝ ይጨመርልን በሚል ጊዜ እንደገና እንደውም እስካሁን ይዘናችሁላልና አገልግላችኋልና ካሁን በኋላ አንፈልጋችሁም እንደዛ አይነት የመፍትሄ ጥያቄ ሲመጣ ደሞዝ ጭማሪ ሲመጣ ነው ይሄ ነገር የመጣው 5 አመት ነው ውላችን ስንገባ 5 አመት ፈርሜ ነው የገባሁት ከ5 አመት በኋላ እንደሚሸኘኝ ነው 17 አመት አገልግሎት እንደ አሮጌ ፈረስ አሁን አሮጌ ጋሪ ሲገፋ ሲያረጅ ፈረሱን ዩኒቨርሲቲ በር ይጣል ነበር አሁን እኛ እኔም እንደዛ ነው እኛም የተጣልነው ህዝብ
የሐዋሳ ዩኒቨርሲቲ የልማትና የአስተዳደር ጉዳዮች ምክትል ፕሬዝዳንት ዶክተር ሳሙኤል ጅሎም በቁጥር የተከስካቸውን ሰራተኞች ዩኒቨርሲቲው በግል አያውቃቸውም ካሉ በኋላ
እያንዳንዱ ግለሰብ ሰራተኛ ሳይሆን ከማህበራት ጋር ነው ያለውቹ አካል በማህበራት መልክ የተሰጡ ስራዎችን የሚሰሩ ሰዎች ናቸው መስተንግዶ ይሰራሉ ትራስ ስራዎችን ይሰራሉ በርግጥ በሰራተኛ ደረጃ እናውቃቸው እኛ ከማህበሩ ጋር ነው እንደምንገባው
በዩኒቨርሲቲው ያለው ስራም ከቋሚ ሰራተኞች አቅም በላይ ሲሆን ብቻ አዲስ ጨረታ አውጥተን ልናስቀጥላቸው እንችላለን ስሉ ተናግሯል የደሞዝ ጭማሪ ጠይቀውን በሕግ አግባብ ለዩኒቨርሲቲው ቋሚ ሰራተኞች እንጂ ለኮንትራክት ሰራተኞች ደሞዝ እንደማይጨምርላቸው ከተነገራቸው በኋላ የሚያቀርቡት ክስ ነው ስሉ ማጣጥለውታል
እናንተ ደግሞ በግለሰብ ሰራተኛ ሳይሆን እናቃችሁኛ በማህበር ለምከተገባ እንደገና ማህበራ ተጫርተው መገቡት መጠን ነው ደሞዝ እንደጨምሩት እንጂ መንግስት ለቋሚ ሰራተኞች እየጨመረውና ስለዚህ ኢንቨስትመንት መጨመር የሚችልበት ጋቢ አካሄድ የለም የሚል ነው የነገርናቸው
የሰራተኞቹ ጣፈንታን በተመለከተ ካደረጁ የስዳማ ክልል ኢንተርፕራይዝና ስራ ዕድል ፈጠራ ቢሮ ለተከታታይ ቀናት ምላሽ ለማግኘት ያደረግነው ጥረት የቢሮው ኃላፊዎች ስልክ ስለማያነሱና በቂ መረጃ እንደሌላቸው በመግለጻቸው አስተያየታቸውን ለማካተት አልቻልንም። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ያዳመጣችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የዛሬ ማክሰኞ መጋቢት 2 2017 ዓ.ም ዝግጅታችንን ነው ያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። አሁን ቀጥሎ የምናልፈው ወደ ሳምንታዩ የአሜሪካ ጉዳዮች ይሆናል። በዛሬው አሜሪካዊ ጉዳዮች 3 ክስተቶችን እንመለከታለን። ዶናልድ ትራምፕ የክሪፕቶ ግብይትና ዲጂታል ሀብትን በተመለከተ ከመስኩ መሪዎች ጋር ምክክር ማድረጋቸው በአሜሪካ 3ቱም ዋና የአክሲዮን ገበያዎች ትላንት ሰኞ በከፍተኛ ደረጃ ማሽቆልቆላቸው እንዲሁም በአሜሪካ የቡና አመላላሽ ጭነት ተሽከርካሪዎች ዝርፊያ እየጨመረ መምጣት ናቸው። እንግዶ ወልዴ በሚሼል ኩዊንስ እና በሮይተርስ የተጠናቀሩትን ዘገባዎች ለዛሬ አሜሪካዊ ጉዳዮች ሳምንታዊ ፕሮግራም አጠናቅሮታል። ወደዛው እንለፍ።
ፕሬዚደንት ዶናልድ ትራምፕ በክሪፕቶ ግብይት መሪ የሆኑ ግለሰቦችን ባለፈው ሳምንት መጨረሻ በዋይት ሀውስ ጋብዘው ዲጂታል ሀብት መገንባትን በተመለከተ ምክክር አድርገዋል። ፕሬዚደንቱ የቢትኮይን ሀብት ክምችትን ለመፍጠር ያላቸውን ፍላጎት በተመለከተም ተወያይተዋል።
አንዳንዶቻችሁ ሰዎች ስለ ጉዳዩ ምንም በማያውቁበት ወቅት ለረጅም ጊዜ ስትሰሩ ቆይታችኋል እና ምን እንኳን ደስ አላችሁ ላለው ይህ ትልቅ ቀን ነው።
ስብሰባው አሜሪካ በክሪፕቶ መገበያያ ላይ ያላትን የፖሊሲ ለውጥ ያመለከተ ነው። የመስኩ መሪዎች በቀድሞው ፕሬዚደንት ጆ ባይደን አስተዳደር ወቅት የነበሩ ደንቦችን በተመለከተ ቅሬታ ሲያሰሙ ቆይተዋል። ትራምፕ በምርጫ ዘመቻቸው ወቅትም ክሪፕቶን እንደሚያሳድጉ ቃል ገብተው ነበር። የመስኩ ባለሀብቶችም ለምርጫ ዘመቻቸውና ለበዓለ ሲመታቸው በሚሊዮን የሚቆጠር ዶላር ለግሰዋል። በአንዳንድ የክሪፕቶ ኩባንያዎች ላይ የነበረው ክስም እንዲሰረዝ ተደርጓል።
በባይደን አስተዳደር ወቅት በክሪፕቶ ላይ የታወጀውን ጦርነት የኔ አስተዳደር ለማስቆም እየሰራ ነው።
ትራምፕ በተጨማሪም የቢትኮይን መጠባበቂያ እንዲቋቋም ፕሬዝደንታዊ ትዕዛዝ ፈርመዋል። የፒው ጥናት ተቋም እንደሚለው አብዛኞቹ አሜሪካውያን የክሪፕቶ መገበያያ አስተማማኝነት ያሳስባቸዋል። የክሪፕቶ መገበያያ ለተጠቃሚውም ሆነ ለፋይናንስ ስርዓቱ አደጋ እንዳለው ነቃፊዎች ይናገራሉ። ሌሎች ደግሞ የትራምፕ አስተዳደር የክሪፕቶ መጠባበቂያ መመስረቱ ኢንቨስተሮች በዲጂታል ሀብት ላይ እንዲተማመኑ ያደርጋል ይላሉ። ፖል ኩፔክ ከአሜሪካ ኢንተርፕራይዝ ኢንስቲትዩት
የክሪፕቶን መገበያያ ህጋዊ ለማድረግ የተወሰደ እርምጃ ነው። መንግስት ተቀብሎት የሚቀጥል ከሆነ ግብይቱ ህጋዊ ነው ማለት ነው።
አንዳንድ ታዛቢዎች ደግሞ አሜሪካ በክሪፕቶ መገበያያ መሪ መሆን አለባት ባይ ናቸው። ኦላፍ ግሮት ከሃስ የንግድ ኮሌጅ
We have created in effect a parallel
CU የሆነ ሁለተኛ የመገበያያ የፋይናንስ ስርዓት እየፈጠርን ነው። አሜሪካ የፋይናንስ ኃይል እንዲኖራት በመስኩ መሳተፏ የአሜሪካ ዜጎችን ጥቅም የሚያስጠብቅ ነው።
የቢትኮይን መጠባበቂያ የመጀመሪያ ስራ የሚሆነው መንግስት ምን ያህል ቢትኮይን እንዳለው ማወቅ ነው። የዋይት ሃውስ ባለስልጣናት መንግስት 200 ሺህ ቢትኮይን እንዳለው ይገምታሉ። ይህም 17 ቢሊዮን ዶላር ገደማ መሆኑ ነው። በአሜሪካ የሚገኙ ሶስቱም ዋና የአክሲዮን ገበያዎች ትላንት ሰኞ በከፍተኛ ደረጃ አሽቆልቁለው አድረዋል። ፕሬዚደንት ዶናልድ ትራምፕ በአሜሪካ የንግድ ሸሪኮች ላይ በጣሉት ታሪፍ እንዲሁም በሚቀጥሉት ወራት ኢኮኖሚው እንደማይዳከም ማስተማመኛ አለመስጠታቸው ኢንቨስተሮችን ያሳሰበ ጉዳይ ሆኗል። በዳው ጆንስ የአክሲዮን ገበያ የነበሩ 30 ብሉ ቺፕስ አክሲዮኖች በ2.1 በመቶ ሲያሽቆለቁሉ የስታንዳርድ ኤንድ ፑር 500 S&P 500 ደግሞ በ2.7 በመቶ ወርደዋል። በአብዛኛው ቴክኖሎጂ ነክ አክሲዮኖችን የያዘው ናስዳክ ደግሞ በ4 በመቶ ዝቅ ብሏል። S&P 500 ከአንድ ወር በፊት ከነበረበት ከፍተኛ ሽያጭ በ8.6 በመቶ ወርደዋል። ናስዳክ ደግሞ ከመስከረም 2014 ዓ.ም ወዲህ በአንድ ቀን ውስጥ በከፍተኛ ደረጃ ሲያሽቆለቁል ለመጀመሪያ ጊዜ ነው። ትራምፕ ታሪፍ መጫናቸው ኢንቨስተሮችን ስጋት ውስጥ ከቷል። የንግድ ሚኒስትሩ በአሜሪካ የኢኮኖሚ ማሽቆልቆል እንደማይኖር ቢናገሩም ትራምፕ ግን መተንበይ አልወድም፣ ነገር ግን የሽግግር ወቅት ይኖራል ብለዋል። መጪው ጊዜ ከበድ እንደሚል ለማመልከት በአሜሪካ የጭነት ተሽከርካሪዎች ኩባንያ መስሎ በመቅረብ በቡና ላይ የሚፈጸም ዝርፊያ በመጨመር ላይ ነው። አሜሪካ በዓለም ከፍተኛ ቡና አስገቢ አገር ስትሆን ባለፈው አንድ ዓመት ከዚህ በፊት ታይቶ በማያውቅ መጠን ዋጋው አሻቅቧል። ጉዳዩ ሂውስተን ውስጥ በተካሄደው የአሜሪካ ብሔራዊ የቡና ማኅበር ዓመታዊ ኮንፈረንስ ላይ መነጋገሪያ ሆኗል። ቡና ሞቃታማ የአየር ንብረት ባላቸው አገራት የሚመረት በመሆኑ በዓለም ቀዳሚ ቡና ጠጪ የሆነችው አሜሪካ ምርቱን 100% ከውጭ ለማስገባት ተገድዳለች። ምርቱ በአብዛኛው ከወደብ ወደ ቡና መቆያ ፋብሪካዎች የሚጓጓዘው በጭነት መኪና ነው። የዋጋውን መወደድ ያዩ ዘራፊዎች ታዲያ የጭነት ኩባንያ በመምሰል ቀርበው ቡናውን ጭነው ይሰወራሉ። ባለፈው አንድ ዓመት በደርዘን የሚቆጠሩ የጭነት መኪናዎች ቡና ይዘው ተሰውረዋል። ቡና አምራች በሆኑ እንደ ብራዚል እና ቪየትናም ባሉ ሀገራት ዝርፊያው የሚፈጸመው ገበሬዎች ምርቱን ሰብስበው ለጊዜው በሚያከማቹበት ስፍራ ነው። ከአንድ ወር በፊት በብራዚል 230 ሺህ ዶላር የሚያወጣ 500 ጆንያ ቡና በታጣቂዎች ተዘርፈዋል። በአሜሪካ ዝርፊያውን የሚፈጽሙት የትራንስፖርት ኩባንያ መስለው የሚቀርቡ ወሮበሎች ናቸው። አንድ የጭነት መኪና 20 ሺህ ኪሎ ግራም የሚጠጋ ቡና ሲይዝ ይህም 180 ሺህ ዶላር ይገመታል። ወሮበሎቹ የዘረፉትን ቡና ለሚቆሉ አነስተኛ ኩባንያዎች በውድ ዋጋ ይሸጣሉ። አንዳንድ አስመጪዎች ታዲያ በጆንያው ላይ አቅጣጫ አመልካች መሳሪያ ለመግጠም ተገደዋል።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የተከበራችሁ አድማጮችና ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ንጉሱ ታምሬ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ዘገባዎቹን ካሰናዱ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። አስተያየቶቻችሁን፣ መልእክቶቻችሁን በፌስቡክና በኤክስ ገጾቻችን ማድረስ አትርሱ። ነገ በሌሎች ዝግጅቶች ዳግም እንጠብቃችኋለን። ሰላም፣ በደህና ደሩ። Thank you.